ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረ ገጻችን ፍኖተ.ኦርግ fino.te.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 19 ቀን 2014 ዓ.ም ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ
አርብ ግንቦት 19 ቀን 906 ቀናት አለፋቸው 906 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ?
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል።
ከፋፋዩና ዘረኛው አገዛዝ በህግ ማስከበር ሽፋን በፋኖ አባላት በጋዜጠኞችና በሌሎችም ቆራጥ ኢትዮጵያውያን ላይ የሚያካሄደው የአፈናና እስራት በሰፊው ቀጠለ ሲሆን በርካቶችም ለሞት መዳረጋቸውም ታውቋል። እስካሁን ግንቦት 18 ቀን ድረስ በአማራ አካባቢ የታፈኑ ወጣቶችና የፋኖ አባላት ቁጥር 5829 መሆኑን በአገዛዙ ባለስልጣናት የተጠቀሰ ሲሆን ከዚህ ውስጥ 4528 የሚሆኑት ከጎጃም ሶስት ዞኖች መሆናቸውን አንዳንድ የውስጥ መረጃዎች ያላቸው ክፍሎች ገልጸዋል። እስካሁን በአገዛዙ ዘመቻ 34 ሰዎች በአገዛዙ ነፍሰ ገዳዮች ህይወታቸው ማጣታቸውንና ከነዚህም ውስጥ 28ቱ ከሶስቱ የጎጃም ዞኖች መሆናቸውም ተነግረዋል። እስካሁን በጎጃም ብቻ ከ1000 የሚበልጡ ፋኖች ራሳቸውን ለመከላከል ወደ ጫካ የገቡ መሆናቸውም ታውቋል። ሐሙስ ግንቦት 18 ቀን በአገዛዙ አፋኝ ቡድን ተይዘው የተታሰሩት ሁለቱ ጋዜጠኞች ቤታቸው የተፈተሸ መሆኑንና ንብረታቸው መወሰዱ ምንጮች ዘገቡ። በፍተሻ የተለያዩ የኮምፒውተር ዕቃዎችና ስልኮች እንዲሁም በርካታ ጋዜጠኛው የጻፈባቸው ወረቀቶች ይገኙባቸዋል። ተመስገን ዛሬ ፍርድ ቤት የቀረበ ሲሆን ሁከትና ብጥብጥ በማስነሳት መጣጠሩንና ህዝብ በመከላከያ ላይ እምነት እንዳይኖር አድርጓል የሚል ክስ ቀርቦበት የ14 ቀን ምርመራ ጊዜ የጠየቀበት ሲሆን በአንጻሩ ጠበቃው በዋስ እንዲለቀቅ ጠይቀዋል። ፍርድ ቤቱ ውሳኔው ለመስጠት ለሰኞ ግንቦት 22 ቀን ተለዋጭ ቀጠሮ ሰጥቷል። ጋዜጠኛ ያየ ሰው ሽመልስም ሐሙስ ግንቦት 18 ቀን ከቤቱ በተያዘበት ወቅት የአገዛዙ የአፋኝ ቡድን አባላት ቤቱን የፈተሹ መሆናቸውንና ይጠቀምናል ያሉትን ቁሳቁሶች ይዘው መሄዳቸውን የአይን እማኞች ተናግረዋል። አርብ ግንቦት 19 ቀን ያየ ሰው ፍርድ ቤት የቀረበ ሲሆን ሁከትና ብጥብጥ የማስነሳት ወንጀል በሚል ክስ ቀርቦበታል። ፍርድ ቤቱ መርማሪ ፖሊስ የጠየቀውን የምርመራ ጊዜ በአራት ቀናት አሳንሶ የ10 ቀን የምርመራ ፈቃድ የሰጠ መሆኑም ታውቋል። በሰሜን ወሎ በዋግ ሁምራ ዞን በመቂት ወረዳ ከቤት ንብረታቸው ተፈናቅለው በድንኳን የሚኖሩ ዜጎች ከፍተኛ ችግር ያለባቸው መሆኑን ገልጸዋል። የአሸባሪው ወያኔ ቡድን ታጣቂዎች ወረዳውን በተቆጣጠሩበት በአምስት ወራት ጊዜ ውስጥ ከፍተኛ ዝርፊያና የንብረት ውድመት በማካሄዳቸው ነዋሪዎቹ ቤት ንብረታቸውን ለመልቀቅና ገሚሱም ወደ ዘመድ ገሚሱ ደግሞ ወደ መጠለያ ጣቢያዎች ለመምጣት ተገደዋል። በወረዳው ከ6242 ቤቶች በላይ የተቃጠሉ ሲሆን የተለያዩ ንብረቶችም መዘረፋቸውና አብረው መውደማቸውንም ተፈናቃዮቹ ተናግረዋል። በአሁኑ ወቅት እነዚህ ዜጎች ለመቋቋም ፈታኝ ከመሆኑ በላይ እስካሁን የእርዳታ ሰጪ ድርጅቶች ለቀረበላቸው ጥያቄዎች መልስ ሳይሰጡ ቆይቷል ተብሏል። ሐሙስ ግንቦት 18 ቀን በሱዳን በካርቱም ከተማ ወታደራዊ አገዛዙን በመቃወም ከፍተኛ ሰላማዊ ሰልፍ የተካሄደ ሲሆን የጸጥታ ኃይሎችም በወሰዱት እርምጃ በርካታ ሰዎች መጎዳታቸው ታውቋል። ቁጥሩ እጅግ ከፍተኛ የሆኑ ሰልፈኛ ወደ ቤተ መንግስቱ በማቅናት ስልጣን ወደ ሲቪል መንግስት እንዲዛወር የጠየቀ ሲሆን የጸጥታ ኃይሉ አባላት በቀጥታ በከፈቱት ተኩስ ሴቶችና ህጻናትን ሳይቀሩ በርካታ ሰዎች መጎዳታቸውን የዜና ተቋሞቹ ገልጸዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢሃፓ ጽናት ፈተናውና አይበገሬነቱ፣ ሁለተኛ የኢሃፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014 ወይም ጁን 15 2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የኢሃፓ 50ኛው ዓመት አዘጋጅ ግብረ ኃይል አበውታፋ ድርጋቢዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም የፍኖተ ሬዲዮ አድማጮችና የፕሮግራሙ አዘጋጆች፣ እንደ ዘንድሮ የኢትዮጵያ ህዝብ የተዋረደበት ጊዜ ይኖር ይሆን? ይህን ጥያቄ የሚጠይቀው ኢትዮጵያዊ ቁጥሩ በርካታ ነው ብዬ አምናለሁ። ምክንያቱም የመከራው መበራከት በየቀኑ የሚታይ በመሆኑ ነው። በርግጥ ኢትዮጵያና ህዝቧ ለዘመናት በርካታ ፈተናዎች ተፈራርቀውባቸዋል። የውጭ አገር ጠላቶች በተለያዩ ጊዜያት በተደጋጋሚ ፈተነዋታል። ሆኖም ግን በጀግና ልጆቿ ሁሉም ጠላቶቿ ምሳቸውን እያገኙ ተመልሰዋል። በየትኛውም አገር እንደሚታየው ጠላት አገርን ለመውረር ሲመጣ ህዝብ ከዳር እስከ ዳር ይተባበራል። የቅርብ ጊዜ ታሪካችንን ስንመረምር ቶሎ የሚከሰትልን የጣሊያን ወረራ ነው። ጭቁን ሀገሮችን ቅኝ በማድረግ የታወቁት እንግሊዝ፣ ፖርቱጋል፣ ፈረንሳይ ወዘተ ቅኝ መግዛቱ ሲሳካላቸው ኢትዮጵያን ቅኝ ለማድረግ የመጣችው ጣሊያን አንዴ ብቻ ሳይሆን ሁለቴም በጀግና የኢትዮጵያ ልጆቿ። ሰላም የፍኖተ ሬዲዮ አድማጮችና የፕሮግራሙ አዘጋጆች፣ እንደ ዘንድሮ የኢትዮጵያ ህዝብ የተዋረደበት ጊዜ ይኖር ይሆን? ይህን ጥያቄ የሚጠይቀው ኢትዮጵያዊ ቁጥሩ በርካታ ነው ብዬ አምናለሁ። ምክንያቱም የመከራው መበራከት በየቀኑ የሚታይ በመሆኑ ነው። በርግጥ ኢትዮጵያና ህዝቧ ለዘመናት በርካታ ፈተናዎች ተፈራርቀውባቸዋል። የውጭ ሀገር ጠላቶች በተለያዩ ጊዜያት በተደጋጋሚ ፈተነዋታል። ሆኖም ግን በጀግና ልጆቿ ሁሉም ጠላቶቿ ምሳቸውን እያገኙ ተመልሰዋል። በየትኛውም ሀገር እንደሚታየው ጠላት ሀገርን ለመውረር ሲመጣ ህዝብ ከዳር እስከ ዳር ይተባበራል። የቅርብ ጊዜ ታሪካችንን ስንመረምር ቶሎ የሚከሰትልን የጣሊያን ወረራ ነው። ጭቁን ሀገሮችን ቅኝ በማድረግ የታወቁት እንግሊዝ፣ ፖርቱጋል፣ ፈረንሳይ ወዘተ ቅኝ መግዛቱ ሲሳካላቸው ኢትዮጵያን ቅኝ ለማድረግ የመጣችው ጣሊያን አንዴ ብቻ ሳይሆን ሁለቴም በጀግና የኢትዮጵያ ልጆቿ ድባቅ ተመቷል። ኢትዮጵያም ቅኝ ገዥን ድል በማድረግ የታወቀች ብቸኛዋ የጥቁር ህዝብ ሀገር ልትሆን በቅታለች። አርያነቷም ለመላው ጭቁንና ጥቁር ህዝብ ተዳርሶ ነፃነታቸውን ከወራሪ ኮሎኒያሊስት ላገኙ ችለዋል። የአገርን ህልውና የሚፈታተኑ የውጭ ወራሪ ኃይሎች ብቻ አይደሉም። አሳፋሪ የሆኑ ሀገር በቀል ባንዳዎች ለግል ጥቅማቸው ሲሉ እናት ሀገራቸውን ይክዳሉ። ለምሳሌ ኦነግ፣ ወያኔና ሻቢያ በብልሹ የካሃዲነት ተልእኳቸው ይታወቃሉ። የኦነጉ ሌንጮ የኦሮሞ ተወላጅ ኢትዮጵያን እንዲክድ እናስተምረው ነበር ሲል ተኩራፍቶ ሲናገር ላዳመጠው ሁሉ ሰውየው ምን አይነት ወደድ ጅል እንደሆነ ያስመሰክራል። ወያኔም ሆነ ሻቢያ ኢትዮጵያን ጠላት ናት ሲሉ ልጆቻቸውን አስተምረዋል። በፋሽስቱ ደርግ በተለይም በሂትለሩ መንግስቱ የተበላሸ ፖሊሲ የተነሳ ኤርትራ ልትገነጠል ስትችል ለወያኔ ስልጣን ኮርቻ ላይ እንዲወጣ እድሉን አገላግሎ ሮጦ ከሀገር ወጣ። ፋሽስቱ ደርግ ወጣቱን በመጨፍጨፍ ፈሪና ለረጅም ጊዜ ፖለቲካ በሩቁ የሚል ትውልድ እንዲሆን እንዳደረገው የያኔው አስከፊ ታሪካችን ነበር። ይዘገይም ግን ዛሬ ወጣቱ ኢትዮጵያዊ ወኔውን ከፍ በማድረግ አገር ማዳን ትግሉ ላይ ሲሳተፍ ማየቱ ተስፋ ያለመልማል። መንግስቱ ኃይለ ማርያም ሲፈረጥ ሰራዊቱ አውራን ዳጣንብ አገር መጠበቅ ትቶ ተበተነ። ጠባቂ ያጣችው ኢትዮጵያ በሻቢያ ኤርትራን ተቀማች። አዲሱ ብልጣብልጥ መሪ ነኝ ባዩ ንጉስ አብይ የኢትዮጵያን ህዝብ እያባበለ የትግራይን መገንጠል እውን ሊያደርግ የቀረው አንድ ሐሙስ ይመስላል። ነገ የኔ ናት የሚላት ኦሮሚያ እንድትገነጠል መንገዱን ጠራርጎለታል። ከንጉሱ ኃይለ ስላሴ ጀምሮ የመጡት መሪ ነን ባዮች ማለትም ፋሽስቱ መንግስቱ፣ ጠባብ ብሔረተኛው መለስ፣ ጠባጣሪው አብይ ሁላቸውም ለስልጣናቸው ሲሉ እናታቸውን ገፍትረው ጉድጓድ የሚጨምሩ ጨካኝ ፍጥረቶች ናቸው። ሁላቸውም ዛሬ የጠፋሽ ላለችው ኢትዮጵያ የጥፋት ድርሻ አላቸው። በርግጥ ያንዱ ካንዱ ቢያይልም ያለፈውን ክስተት ለጊዜው ለታሪክ እንተወውና አሁን አገራችን ያለችበትን እጅግ ፈታኝ ወቅት ተገንዝበን ሁነኛ መፍትሄ ማምጣት የሁላችንም ኢትዮጵያውያን ግዳጅ ነው። ጎበዝ፣ ሁሉም ነገር ጨልሞብናል ብለን ተስፋ አንቁረጥ። የተዳከመችውን ኢትዮጵያችንን አጠናክረን የሰላም እስትንፋስ ልንሰጣት ይቻለናል። ይህ የሚሆነው ግን በመጀመሪያ በኢትዮጵያዊነታችን ስናምን ብቻ ነው። የማይበጀንና ወገባችንን ያጎበጠውን ጎጠኝነት በቅድሚያ መጥላትና መጠየፍ አለብን። ባጭሩ ትግሬ፣ አማራ፣ ኦሮሞ ወዘተ ነኝ ብለን ያጠርነውን ጠባቡን አጥራችንን እናፍርሰው። የትግራይ ሰው ሰላሙ የሚገኘው እና ኑሮው የሚመቸው ከትግራይ ከሚያገኘው የመነመነ ጥቅም ይልቅ ከኢትዮጵያ የሚያገኘው ጥቅም የበረከተ መሆኑን መረዳት አለበት። መቀሌ ታላቅ የምትሆነው በትግራይ ውስጥ ሆና ሳይሆን በኢትዮጵያ ውስጥ ሆና ነው። የኦሮሞ ሰው ገኖ የሚታየው በኢትዮጵያዊነቱ እንጂ በኦሮሞነቱ ከሆነ ኢምንት ነው። አማራው ባህሉን የሚያጎለብተው በኢትዮጵያዊነቱ እንጂ ጠቦ በአማራነቱ ከቶም አይሆንም። ስንኖር እንደ ኢትዮጵያዊነታችን እንጂ እንደ ብሔርተኝነታችን ሊሆን አይገባም። ስንጋባ በቋንቋ፣ በሃይማኖት፣ በወንዴ ልጅነት አይሆን። ሌንጮ ጽንፈኞቹን የኦሮሞ ልጆች ጸረ ኢትዮጵያ ያደረገበትን መንገድ ለውጠን ጠባ ወይም ትምክህተኝነትን ከአእምሯችን አጽድተን በኢትዮጵያዊነት እንተካው። የትግሬነት ወይም የአማራነት ደዊ የተጠናወታቸውም አእምሯቸውን በኢትዮጵያዊነት ይታጠቡ። ኢትዮጵያዊነትን ከፍ ስናደርግ ያኔ ሌንጮ፣ መለስ፣ አብይ ሁሉም ብናኝ ሰንቶች ይሆናሉና። የፊውዳሉን ስርዓት ከገረሰስ ነው እነሆ 50 ዓመት ሞላን። ህዝባዊ መንግስት ለመገንባት ዲሞክራሲና ፍትህን ለማስፈን ያደረግነው ትግል በፋሽስቶችና በጠባብ ብሔርተኞች እየተጨናገፈ ይገኛል። አገርም እንደ አገር እንዳትጓዝ ህዝብን መምራት በማያውቁ ለስልጣን ብቻ በቋመጡ መሪዎች ተዋረድን። በጠባብ ብሔርተኝነት የጀመርነው ጉዞ በመጨረሻ የሚሰደን ተመቀመቅ ነው። ይልቅ ወደ ህሊናችን እንመለስ። የተረጋጋ ኑሮ የሚኖረን በኢትዮጵያ ስር ስንሰባሰብ ብቻ ነው። ትንሽ መሆን ሳይሆን ትልቅ እንሁን። ትግላችን ለአንድ ኢትዮጵያና ለአንድ ኢትዮጵያ ብቻ ይሁን። የሰላምና የልማት መሰናከል የሆነውን ብሔርተኝነትን እንጸየፈው። ልብ እንበል፣ ትግሬው፣ አማራው፣ ኦሮሞው፣ ሀረሬው፣ ጉራጌው ወዘተ ሁሉም ትልቅ የሚሆነው በብሔሩ ሳይሆን በኢትዮጵያዊነቱ ነው። በቸር ያስተናኘን ሲሉ ደብዳቤያቸውን አደረሱን። አሸናፊ ሙልጌታ ከካሳንቺስ አዲስ አበባ ናቸው። መንግስቱ ኃይለ ማርያም ሲፈረጥ ሰራዊቱ አውራን ዳጣንብ አገር መጠበቅ ትቶ ተበተነ። ጠባቂ ያጣችው ኢትዮጵያ በሻቢያ ኤርትራን ተቀማች። አዲሱ ብልጣብልጥ መሪ ነኝ።
ጠናስተልኝ ወገኖቼ። የተከበረ የሀገር ፍቅር ሰላምታዬን በያፓነቴ እናቀርባለሁ። ወገኖቼ የአርሜኒያው ጨፍጫፊ የደርግ ዘመን ሰቆቃ በኢህአዴግ መንግስት ሲተካ ባልሳሳት ብዙዎቹ ኢትዮጵያኖች የባሰ አይመጣም በማለት ተቀብለውት ነበር። ነገር ግን ህዝባችን የጠበቀው ቀርቶ ያልጠበቅነው መጣ ነበር ያለው። በስተትም ትልቅ ጸጸት ገብቶ ነበር። አሁን ደግሞ ታሪክ እንደገና ተደግሞ ወያኔ ሲባረር ሌላ ተረኛ ወያኔ መጥቶ ኢትዮጵያ ያለ በአፍ እየደለለ ውድ አገራችን ኢትዮጵያ ከድጡ ወደ ማጡ ማለትም በአጠቃላይ እነበላይ የሞቱላት ሀገር እናጼ ቴድሮስ እናጼ ምኒልክ እናጼ ኃይለ ሥላሴ የሰሩት ሀገር ኢትዮጵያ ጊዜ መሽቶባት ቁሻሻ ዘረኛ ደንቆረኛ ሌቦች ግብረገብነት የሌላቸው እግዚአብሔርን የማይፈሩ እጅ ላይ ወድቃለች። ትላንት ህዝባችንን ሲነድፍ የነበረ እባብ በወንድሞቻችን መስዋዕትነት ተቀጥቅጦ ቢገደልም አውሬ ማፍራት የጀመረችው አገሬ ግንጥና ጎማሬ ፈልፍላለች። ህዝብ በማንነቱ ተመጥቶ በግንጥ እየተነደፈ ነው። ነገ ሌላ ቀን ነው። ሁሉም ያልፋል። ወገኖቼ አገርን ለማዳን ትግል የፋኖ ብቻ አይደለም፣ የአማራ ብቻ አይደለም፣ የአፋሩ ብቻ አይደለም፣ የደቡብ ብቻ አይደለም፣ የኦርቶዶክስ ብቻ አይደለም፣ የእስላሙ ብቻ አይደለም፣ የፕሮቴስታንቱ ብቻ አይደለም ወዘተ። በዚህ በወንድሞቻችን ላይ በሚደረገው መንግስታዊ ሽብር በተባበረ ኃይል ድባቅ መምታት አለብን። ፋኖን ለማዳን የኢትዮጵያ ህዝብ ሁሉ መነሳት አለበት። የፋኖ ችግር የመላው የኢትዮጵያ ህዝብ ችግር ነው። ፋኖ መርዳት አለብን፣ በገንዘብ በቁሳቁስ ከዛም አልፎ በትግል ከጎኑ ተሳትፈን እየተመካከን እየተነባበን ያለውን የጉጅሌ የግራኝ አብይ አህመድ ግዛት ለአንዴም ለመጨረሻም ድባቅ መምታት አለብን። ወገኖቼ ድል በትግል እላለሁ። እናቸንፋለን። እግዚአብሔር ይስጥልኝ። አመሰግናለሁ። ከጂራ ከቺካጎ
ፋይቭ ነው መንግስቱ ኃይለ ማርያም ሲፈረጥ ሰራዊቱ አውራን ዳጣንብ አገር መጠበቅ ትቶ ተበተነ። ጠባቂ ያጣችው ኢትዮጵያ በሻቢያ ኤርትራን ተቀማች። አዲሱ ብልጣብልጥ መሪ ነኝ ባይ
ሰላም ፍኖቶችና የዶክተር አርት የሚደመጠውን የፍኖታ ዲሞክራሲ ሬዲዮ የልብዳቤዎች አምድ አድማጮች በሙሉ እንደምን አመሻችሁ ይያልኩ የዛሬውን መልእክቴን ሲነገር የነበረውና አማራ ላይ ኦህዴድ ኦነግና ወያኔ አንድ ናቸው እየተባለ ሲወራ የነበረ ጉዳይ ዛሬ በግልጽ በአፈዝ አደንግስ ብልጽግና በኩል ወያኔ ያደረሰብን ቁስል ገና ድሮ ሳያገግም ሌላ ወረራ አፈና እየተፈጸመበት ነው ይያልኩ የዛሬ መልእክቴን ጀምራለሁ። ወደጎነች ሆይ ይህንን የጥፋት ሴራ የኦሮሞ ጠባቦች በሚስጥር የሚመሩ ሲሆን በአሁን ሰዓት በተለያየ ግንባር ማለትም ወያኔ በሱዳን በኦነግ ኦህዴድ ብልጽግና ኦነጎች ጋር የተናበቡ በኦነግ ኦህዴድ የተስፋ ዩኒፎርም በለበሱ የክልል መሪዎች በግንባር መሪነት እየተቀሙ የራሳቸውን ህዝብ እንዲገሉና እንዲያፈቃዩ ስልጣን ተሰጥቷቸው እነሆ በአሁን ሰዓት ደቂቃ የአብይ አስተዳደር ህግ ማስከበር በሚል ዋልት ዘረኝነቱን መደበቅ እስከሚያቅተው ድረስ በአማራ ላይ ግልጽ የሆነ ጦርነት በአማራ ፋኖ ልዩ ኃይልና መዋሸት በቃን ያሉ አስተናሎችም ላይም ጭምር እርምጃ መስሉን ተያይዞታል። ዛሬን ትርምስ በአማራ አካባቢ ጎልቶ ይታይ እንጂ በየክልሉና በየተለያዩ ዞኖችም ሳይቀር ኦነግ ኦዴፓ ጠባ ግድያና አፈና አጣጥፎታል። በደቦክልም በአሁን ሰዓት በሲዳማ ክልልና በአካባቢው ኦነጎች ልክ እንደ ወያኔ የነዛን ጊዜ የኛ ነው ሁሉም ኬኛ በሚለው መራቻቸው መሰረት ግድያውን ትንኮሳውን መሬት ወረራውንና ማንኛውንም ኮያኔ ከሰሙትን ትፋት በሙሉ በሌላው ህዝብ ላይ እየተጠቀሙ ናቸው። መቼስ ወያኔ በስልጣን ላይ በነበረ ጊዜ ለሰራቸው ግፍና በደል ዛሬ የሞቱት ሞተው ያልሞቱት በህይወት ኖረው የኃጢአታቸው ዋጋቸውን ይግባኝ በሌለው መንገድ ሲከፍሉ በአይናቸው እያዩ ያውሮቹ ባለጊዜዎች ከዛ ያላነሰ ግፍ መስራታቸው ራስ ዋጋ እንደሚያስከፍላቸው መሆኑን የማይገነዘቡ ተመልሶ ግፈኛ ለመሆን ለምን መረጡ? ግፈኛ ራሱ ለግፈኛ ወያኔ ችግር እንደ አመጣበት ለምን አልተረዱም? ተመልሶ ለምን ግፍ መስራት መረጡ? ግፍ መስራት ራሱ ስልጣን እድሜ እንደሚያሳጥር ሳይገነዘቡ ቀርቶ ባይሆንም በእንጭጭነትና በዘረኝነት ልባቸው ስለተወጠረና ብቻ ክፋትን እንደ ትልቅ ተግባር አድርገው መውሰዳቸው ራሱ ለብዙዎቻችን ተአምር ሆኖብን ድራማው እየተመለከተን ነው። ታዲያ ይህን መንግስት ዛሬ የራሷ ያያረረባት የሶን ታማስ ስለለች እንደማለት አብዛኛዎቹ ወርም ወጣቶች አቋማቸው ጸረ ኢትዮጵያ የሆነን ቡድን ድጋፍና የዛ ቡድን አላማ ምርኮ መሆናቸው ይያወቅን እነሱ ላይ የረባ እርምጃ ሲወስዱ ያልታዩ ምን ነው ዛሬ ፋኖን እናጥፋ አዋጅ አስነገሩ? ሸኔን እየመታን ነው ብለው ለመዋሸትስ ቢቋምዱ ሸኔዎች ብልጽግናና አባገራዎችንም አንለይም አንድ ናቸው ማለታቸው እርምጃ በወሰዳቸው ሲሆን ይህ እርምጃ ያኔ ወጣት ዩኒቨርሲቲ ተማሪዎች የጠረፋ ጊዜና አገር ሰላም ብለው አስዋደር ላይ ግድያ ሲፈጽሙ ትንፍሽ ያላለው መንግስት ዛሬ ከረፈደ በኋላ ሸኔ ላይ እርምጃ የመውሰድ ነው ማለቱ ብቻ የእውነት እርምጃ ይሁን ወይስ ፋኖን ለማስመታት የተዶለተ ሴራ ይሁን አይሁን ሳይራግጡ የወቅቱ የአማራ መሪዎች የሚሉ ዛሬ አለቃቸው አብይ ለማስተሰስ ሲሉ ብቻ እንወክልሃለን የሚሉትን ህዝብ መከታና መከላከያ የሆነውን ፋኖን ለማሳደድ በባህር ዳር ቢሮ ውስጥ ተጎልተው ከኦነግ መሪዎች በሚሰጣቸው ቀጭን ትዕዛዝ የገዛ ወገናቸውን በማስገደል ላይ ያሉ ሲቪልም ሆነ የወታደር የአማራ ባለስልጣናት ነን የምትሉ ሁሉ ዛሬ አቋማችሁን መልሳችሁ ካልመረመራችሁና ይህን አማራን በመሃል አገር እንዳይኖር ሲያደርጉ የነበሩ ኦነጎች አሁን የሩቁ አንሶ እስከ ቤት ድረስ አጅባችሁና የመራችሁ ይህን ደሃ ህዝብ አስመታችሁ ካብይ በኋላ የምትኖሩ ኑሮ ለእናንተም ሆነ ለቤተሰቦቻችሁን ጭምር የሙታን ኑሮ ይሆንባችኋል ብዬ ሰጋለሁ። በተለይ አብይ ያኔ ዘሎ ጦር ሜዳ በሄደበት ጊዜ በቪዲዮ ከአብይ ጋር በተከታታይ ይታይ የነበረ ከፍተኛ የጦር መኮንን ዛሬ የአብይ ታማኝ መሆን የፋኖ አዳኝ አውሪ ሆኖ ከተሾሙት አንዱ እኚህ መኮንን ናቸው። ይህ እውነት ከሆነና በአብይ መንግስትም አይምሮ ወይም ተሸውዶ ካልሆነ በስተቀር በአይኑ ያየ ጥላትን ያርበደበረው የፋኖ የአማራ ህዝብ የክፉ ቀን ልጆች መሆናቸውን ያወቃችሁ ያኔ ከወያኔ ጋራ ሆናችሁ ዛሬ ደግሞ በኦነግ ኦህዴድ ስር ሆናችሁ እዚህን ያገር ተስፋ ይሆናል ተብሎ ተስፋ ተጠለባችሁ ወጣቶች ድራሻቸውን ለማጥፋት ከልብ አስባችሁ ከሆነ ሳይርፍባችሁ ስራችሁን ለቃችሁ ውጡ። ይህን ማዘከባ ክብርና ከአቃታችሁ ያላችሁ ምርጫ አንድ ነው፣ ከህዝብ ጋር መቀላቀል ወይስ ህዝቡ አይናችሁን ላፈር ሳይላችሁ ራሳችሁን በራሳችሁ ላይ እርምጃ መውሰድ አለባችሁ። አለዚያ በየምክንያቱ በተጨማለቁ ታሪክ አለኝ ብሎ ከመኖር ይልቅ የግድ ከተጠመዳችሁበት ወጥመድ መውጫ መንገድ ካጣችሁ እንደ ቀድሞዎቹ አባቶቻችን ታሪክ ሰጣችሁ ሙቱ። ታሪክ ሰሪ ሰውየው ከአንገት በላይ ኢትዮጵያ ይበል እንጂ አላማው ኢትዮጵያ የሚለውን ታሪክ አበላሽቶ ንግ ቤተ መንግስትን በሙዚየም ስም አጥፍቶ ህዝቡ በረሃብ እየረገፈ ያለ 49 ቢሊዮን ብር ለሚሰራ ቤተ መንግስት ተጨንቆ ሳይሆን እግረ መንገዱን ኢትዮጵያ የምትጠሉ ጠብ ኢትዮጵያን የሚጠሉ ጠባብ ወነጎች አስደስቶ እሱም ከስልጣኑ ሞቼ እንጂ በህይወት ከስልጣን ልወርድ አታየኝም ነው መልእክቱ። መልሶ መጨረሻው ላይ አምባገነን ከስልጣን በላይ ወዳጅ የላቸውምና እናንተም ተራበታ ይለቅማችኋል እንጂ ለሱ ብላችሁ የገዛ ወገረን አስገድላችሁ ታሪካችሁን አታበላሹ። ኢትዮጵያ በእናንተ እጅ ወደቀች እንጂ ክፉዋን አታሳየን የሚሉ ጀግሮችም እንደነበሯት ሁሉ ማስተዋሉ ራሱ ምልክት ነው፣ መልካምም ነው። ቀድሞንስ እናንተ ይህ ነገር እዚህ ደረጃ እንደሚደርስ ለምን ከመንግስት ጋር ለመስማማት ስብሰባ ተቀመጣችሁ? እንግዲህ እንብኝ አብይ ይሻልናል ካላችሁ ስራችሁ ያውጣችሁ። ከእንግዲህ በኋላ እንኳን የኛ አገር ፖለቲካ ቀርቶ የዓለም ፖለቲካ እየጠበበች እየሄደ ስለሆነ ግፍ ሰርቶ መሸሸጊያ ራሱ እየጠበበ ስለሚሄድ መልካም ስራ ሰርቶ ራስን ነጻ ማድረግ ይጠበቃል። በተረፈ ግን ከህዝብ በተጀራ የሚሰሩ ሴራዎች ብዙ ቢሆኑም ከብዙ ጥቅሶች ለሁሉም ግልጽ ይሆኑ ዘንድ በውጭ ጉዳይ ሚኒስቴር በደመቀ መኮንን ይባሉ እንጂ በቅርቡ ከእስር ተለቆ ለነበረበት አገር አሜሪካ የሄደው ጃዋር መሐመድ ወያኔና ኦነግን ኒጎሺየተር ሆኖ በስውር ትልቅ ስራ እየሰራ በሚሉ ወገኖችም እንደሚሉት ከሆነ ዋና አጀንዳውም ወልቃይት ለወያኔ እንደሚመለስ በአብይ በኩል ምንም ችግር የለምና እኛ የራሳችን ስራ መስራት አለብን ብሎ ዛሬ በአማራ ክልል በመከላከያ ስም የመከላከያ ዩኒፎርም የለበሱ ጆሮአቸውን ቢቆረጥ አማርኛ ወይም ማይሰሙ የኦነግ አፍቃሪ ወታደሮች በስምምነቱ መሰረት አስተማርቶ አማራን በአማራ ያፋጁ ወልቃይትን ለወያኔ ኮሪደር ተሆን ዘንድ ባለሜንጃው ከአብይ የተዛብ ተረክቦ እየሰራ መሆኑን እየተሰማ ሲሆን መቼስ ዘንድሮ እግዚአብሔር ቸሮ ያሰማን እንጂ ዘንድሮስ ማንሰማው ነገር የለምና የአፈቅሬና የልበጭዎቹ አገር ሆና አርፋለች ኢትዮጵያ አገራችን ሲሉ ይልማልክ ቴላኩልን አቶ ባሲቀ ጉልማ ከቶሮንቶ ካናዳ ናቸው።
መንግስቱ ኃይለ ማርያም ሲፈረጥ ሰራዊቱ አውራን ዳጣንብ አገር መጠበቅ ትቶ ተበተነ። ጠባቂ ያጣችው ኢትዮጵያ በሻቢያ ኤርትራን ተቀማች። አዲሱ ብልጣብልጥ መሪ ነኝ ባይ
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች አምድ መርሃ ግብር። በዛሬው ደብዳቤ የማተኩረው አገርን የደም ባህር እያደረገ ያለውን የአንድነት መጥሰብት የሆነውን የጎሳ ፖለቲካ ከሥረ መሠረቱ መንግሎ ለመጣል ምን መደረግ አለበት የሚለውን ጥያቄ በማንሳት የበኩሌን ለማጋራት ነው። መቼም ያልተለመደ ቢሆንም ለኢሃፓ ክብር ይግባው ማለትን እወዳለሁ። ኢሃፓ በየትግል ምዕራፉ ምን መደረግ አለበት በሚለው ርዕስ የተጋረጡ የፖለቲካ የኢኮኖሚና ማህበረሰባዊ ችግሮች ከሁሉም በላቀ የአንድነትና ሉዓላዊነት ጥያቄ ላይ ሰፊ ትንታኔ በመስጠት የተጠናገረና የተጣመመ የፖለቲካ አመለካከት ያላቸውን ከውዥንብር ማጥ ውስጥ በቆሻሻ የበከቱትን ሳይቀር አመለካከታቸውን እንዲያጠሩ የማድረግ ተሞክሮ አለውና ብዙ ተገንዝበናል ተምረናልም። ተደጋግሞ እየተነገረን እንዳለው ይህ ወቅት ለሀገራችን ኢትዮጵያ ከምንጊዜውም በላይ በጠባብ የጎሳ ቡድኖችና አገርን ለመበታተን የቆሙ የአገር አንድነትንና ክብርን ለማስከበር የሚደረግ ፍልሚያ እየታየ ያለበት ነው። አንድነትን የሚሉ ኢትዮጵያን የሚሉ የኢትዮጵያን ክብር ለማስከበር የሚታገሉ ምንም እንኳን ትግላቸው በጥራት የተደራጀና እያንዳንዱ የትግላቸው ምዕራፍ በአግባቡ የተቀናጀ ባለመሆኑ እና ጥቂት ሊባሉ የማይቻል ዘረኛው አገዛዝ በብብት ውስጥ ተወሽቀው አንድነትን ለማስከበር ወልቃይትን፣ ራያን፣ መተከልና ሸዋሮቢትን፣ ኮምቦልቻን ወዘተ ለማስከበር እንደሚታገሉ የሚያወሩ ሁሉ ህዝብን ለትግል መነሳሳቱን ሊያቆማጥሩ የትግል ወኔን ሊያስፈቱ የትግሉ ግለት ላይ በረዶ ሊቸልሱ እንጂ ሊታገሉ ወይም ሊያታግሉ አይደለም የማለቱ ድፍረት አለኝ። በስራቱ ያልተደረጀ ህዝባዊ ትግልም ሆነ አመጽ የተነሳበት ዓላማ ግቡን ሳይመታ ለጠላት ጥቃት ሊጋለጥ ሊኮላሽና ሊበታተን እንደሚችል በታሪክ የተመዘገበ ሀቅ ነው። በአገራችን በተለያዩ ወቅቶችና አካባቢዎች ጨቋኝ ስርዓቶች የሚያደርሷቸውን ግፎች በመቃወም የተደረጉ አመጾች መሪዎቹንና አስተባባሪዎቹን በማሰርና በመግደል ገና ከጅምራቸው ተሽመድምደው ታሪክ ሆነው ያለፉ አመጾች በርካታ መሆናቸው የታወቀ ነው። ይሃፋ ታሪኩን ይረሳ ስተትን ይደግማል በሚለው መልእክቱ አንዱ ከአንዱ ድቀትና ስምረት እየቀሰመ ሌላው የፈጸመውን ስህተት ላለመድገም ፍቱን መድኃኒት እንደሆነ ደጋግሞና በክሮ እየመከረና እያስተነቀቀ በአሁን ወቅትም ደጋግሞ የትግል ምክሩን እያስተላለፈ እንደሚገኝ የፍኖተ ዴሞክራሲ አድማጮች ምስክር መሆናቸውን መናገር የግድ ይለኛል። የፖለቲካና ኢኮኖሚ የጭቆና ቀንበሮችን ከህዝብ ትከሻ ላይ ለማንሳትና ህዝብ የተገፈፈው ነጻነቱን እንዲጎናጸፍ የሚደረጉ ትግሎች ሁሉ የትግል ፕሮግራምና ግብ ነድፈው መነሳት እስካልቻሉ ድረስ ትግል የሚባለው ከቧልትነት የሚዘል አይሆንም። በዚህ ወቅት የሀገራችን የፖለቲካ ትግል ግለት ወደ አማራ አካባቢ እንዲሆን የተደረገበት በዳጎሰ ምክንያት ነው። የአማራ ህዝብ ለነጻነት ክብርና ለሀገር አንድነት ያለውን ካለት የተነከረ ጽኑ እምነት ለማሽመድመድ የአማራን አንድነት ለመሰነጣጠቅና የአርበኝነት ስሜቱን ለመስበር መጠነ ሰፊ ዘመቻ የፖለቲካ ወሮ በላ በሆነው ብልግና እየተባለ በሚጠራው ዘረኛ አገዛዝ ከበባ እያካሄደ የፋኖ የጎበዝ አለቆችንና አባላቱ ላይ ተኩስ እየከፈተ ወያኔን አፈር ያስጋጡ አርበኞችን ደማቸውን እያፈሰሰ ነው። ታሪክ ያለመኔ ታሪክ በቁሙ ራሱን ደገመ። በ1969 ዓ.ም የኢሃፓ አባላት እስራትና ግድያን በመሸሽ ቤቶቻቸውን ትተው በተገኘው የመሸሸጊያ ስፍራ በየመንገዱ በሚገኙ የፍሳሽ ማስተላለፊያ ቱቦዎች ሳይቀር ማደር እንደ መልካም አማራጭ ሆኖ በርካቶች ከቤት እንደወጡ መክረማቸው የግድ ነበር። ፋሽስቶቹ የደርግ ነፍሰ ገዳዮች የኢሃፓ አባላትና ደጋፊዎች እናትና አባትን ነፍሰ ጡሮችን አራሶችን ከነጨቅላ ሕፃናቶቻቸው በማሰር ያሰቃዩ እንደነበረው የፋኖ የጎበዝ አለቆችና አባላትን የትዳር አጋሮችንና ሕፃናትን እያሰሩ መሆናቸው ታሪክ በቁሙ ራሱን እየደገመ መሆኑን እያየን ነው። በዚህ ወቅት የፋኖ አባላት ይሸሸጉበት ጥግ ያጡ ቢሆንም ህዝቡ ግን አጥር ሆኖ ልጆቹን ሊገድሉበት ከመጡት አውሬዎች እየተከላከለ መሆኑ ሌላው የታሪክ መደገም መሆኑ ነው። ፋኖ የተባለው የአርበኞች ኃይል አንድነት እንዲፈጥር ከተለያዩ አቅጣጫዎች ይሰነዘር ያለውን በተግባር ለማዋል ችግሮች መኖራቸው አያዳግትም። ዋናው ጉዳይ ፋኖ የተባለው ኃይል የትም ቢጀመር የስ የተቋቋመው የመሬት ወረራን ለማስቆምና ምንነትን ለማስከበር በሚል መሆኑ ሲቋጭ የፖለቲካ ትግል ለማካሄድ ነው። ከዚህ በመነሳት እስካሁን የተካሄዱ የፋኖ ስምሪቶች የአማራ ብልጽግና ተቀጽላ ተደርጎ የሚካሄድ ማንኛውም ትግል የቱን ያህል ዓመታት ቢያስቆጥር ተመልሶ እዛው ከመነሻው እንደማይርቅ ተደጋግሞ የተነገረ ጉዳይ ነው። የፋኖን አንድነት ለማምጣት ሊሰራ የሚገባው በመጀመሪያ የፋኖ የፖለቲካና የኢኮኖሚ መርሃ ግብሩንና ግቡን በዝርዝር ማስቀመጥ፣ ድርጅታዊ ቅርጽ መስጠት ለአንድነት ጥርጊያ ገላጭ ይሆናል። ይህን ዘረኛ ስርዓት ለመታገል አገም ጠቀም ትግል የተልባ ወቀጣ እንቦጭ እንደሚባለው ከመሆን አያልፍም። ስለዚህ ጨቋኝ ስርዓትን ለመታገል በተለይ ይህ የኦሮሞ ጽንፈኛ ቡድኖችን እያነገሰ ያለውን አረመኔ ስርዓት ለመመንገል የአደረጃጀት መስመሩ በህቦ ወይም በሚስጥር መደራጀት ለምርጫ ሊቀርብ አይገባውም። በጋድ መታገሉ እያስከፈለ ያለውን አላስፈላጊ መስዋዕትነት መከላከል ያስችላል። አገዛዙ እያደረገ ያለውን የክፍፍል መስበር ማንኮታኮቻው አማራጭ የፋኖ ትግል ለማን፣ ለምን፣ እንዴት ሊካሄድ ይገባዋል የሚሉ ጥያቄዎች በማያሻማ ሁኔታ ምላሽ ሲያገኙ ብቻ ነው። ከዚሁ ጋር ሊዘነጋ የማይገባው የአባላት አመላመልና ስምሪት ጥብቅ ጥንቃቄ ያስፈልገዋል። አገዛዙ በገንዘብ እየገዛ ከሚያሰማራቸው በተረፈ መርሃ ግብሩን የተቀበሉ መስለው ሰርገው እንዲገቡ በርካቶችን ማሰማራቱ አይቀርምና አደረጃጀት ጥንቃቄን ከፍተኛ ጥንቃቄን ይጠይቃል። የጎበዝ አለቆችም ወይም ተመርጠው የሚሆን ራሳቸውን ሰይመው በአመራርነት መግለጫ እያበዙ ያሉም እንዲህ የመሰለው ሁኔታ ከትግሉ ከፋኖ እንቅስቃሴ በላይ እነሱ እንዲታዩና እንደ ጣዖት እንዲመለኩ የሆነ ያለ ነውና ትግልና ውዳሴ ከንቱ ተጻራሪዎች ናቸውና ሊከላ ሊወገድ የሚገባው ይሆናል። መግለጫ መስጠት ካስፈለገም በፋኖ ስም በአመራሩ ቁና እንጂ ያመቸው የጎበዝ አለቃ የመሰለውን ሊያስተላልፍ አይገባውም። ለማጠቃለል ትግል መራር ህዝባዊ ትግል ለማካሄድ ሲታሰብ በኢትዮጵያ ታሪክ በእህቡ ተደራጅቶ የፖለቲካ መርሃ ግብሩን ነድፎ በየወቅቱ ያቃሙ መግለጫዎችንና ወቅታዊ የፖለቲካ ትንታኔዎችን ዴሞክራሲያ በተባለው ልሳኑ እየሰጠ ከሚገኘው ለአምሳ ዓመታት በህቡ ከኢትዮጵያ ህዝብ ጎንድ በመቆም እልህ አስጨራሽ ትግል እያካሄደ ካለው ኢህአፓ ውጣ ውረድ የስኬትና የችግር ተሞክሮዎቹ መማር ደግሞም መማር ጠቃሚነቱ አያጠያይቅም የሚል አስተያየትን በመጠቆም መልእክታቸውን ያደረሱን ታየ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
መንግስቱ ኃይለ ማርያም ሲፈረጥ ሰራዊቱ አውራን ዳጣንብ አገር መጠበቅ ትቶ ተበተነ። ጠባቂ ያጣችው ኢትዮጵያ በሻቢያ ኤርትራን ተቀማች። አዲሱ ብልጣብልጥ መሪ ነኝ ባዩ
ተነስተልኝ ፕሮቶዎችና ኢትዮጵያኖች ሁሉ ወገኖቼ ሀገር የህልውና አደጋ በቀጠማት ወቅት በባዶ እግሩ ያለምንም ስንቅ በራሱ መሳሪያና ጥይት ከጠላት ጋር አንገት ለአንገት የተናነቀው ፋኖ ነበር። አብይን ያዳነው ፋኖ ነበር። የቆሰሉ ወንድሞቻችን ፋኖዎች ማለት ነው። ቁስላቸው እንኳን ሳይሽር ያኔ በህልውና ዘመቻቸው የናቱ ቀሚስ ስር ተደብቆ ሲቦስትና ውጤት አይቶ አቋሙን ለማስተካከል አጥር ላይ ተንጠልጥሎ የነበረ የማንም የመንደር ባልቴት አፉን ሲከፍትባቸው ማየት ያሳፍራል። ወገን ትላንት እንዲህ ሩቅ ነው እንዴ? ወያኔ ከተሞችን ያዘች ብለ ከየከተማው ስትፈረጥት አዲስ አበባ ቁጭ ብለ ስትሳል ስታለክስ ገንዘብ ያለ ወደ ቱርክ ወደ ዱባይ ስትኮበልል የሚበላው የሚጠጣው እንኳን በቂ ስንቅ ሳይኖረው መከላከያ እንኳን እየፈረጠጠ ነፍሱን የሰጠልህ ዛሬ አንተ ግራኛ በያመድ ሌባ ልትለው የደፈርከው ፋኖ አልነበረምን? እንደ ህዝብ ሰብሰብ ብለን ስለከፈላችሁልን ውለታ እናመሰግናለን ባንላቸው እንኳን ልንሰድባቸው ከዛም አልፎ ልናፍናቸው ካልተገኙም ቤተሰቦቻቸውን ህፃን ልጅ ሳይቀር አባት ካልመጣ ብለን ማሰር ከቶም አይገባም። በጣም አሳፋሪ ነው። እንዴት ብትጠግም ነው ወገኖቼ? እናንተ ሀገራችን ኢትዮጵያ መሽቶ በነጋ ቁጥር የምንሰማው ነገር የሚያንገሸግሽ ሆኗል። ከዘር አልፎ ሃይማኖት ውስጥ ገብቷል። በጎንደር በሙስሊም በክርስቲያን ወንድሞቻችን ላይ የተፈጸመው ጥቃት ልብ ይሰብራል። የጎንደር ሙስሊሞች ናቸው። ኢትዮጵያውያኖች ሙስሊሞች ናቸው። ሌላ ሀገር ሌላ ከተማ የላቸውም። ክርስቲያኖች በሚበዙባቸው ቦታዎች ሙስሊሞች እንደመጤዎች ማየት ድንቁርና ነው። ድንቁርና ደግሞ የችግሮቻችን መሰረት ናቸው። ይህ አስተሳሰብ በጊዜ መታረም ይገባዋል። ጥቂት ደንቆሮች የፈጸሙት ተግባር ሁሉንም ሃይማኖት ወይንም ሁሉንም የአንድ ሃይማኖት ወይንም ሁሉንም የአንድ ዘር አይወክልም። ያለምንም ቅድመ ሁኔታ አጥፊዎችን ማውገዝ አለብህ። የሚሰማን ባይኖርም ፍትህ ያን በተባበረ ኃይል ይህንን ጉጀሌ መንግስት ተብዬ ደንቆሮ ገርስሰን በመቃብሩ ላይ ሁሉን ያካተተ ህዝባዊ መንግስት መመስረት አለብን ወገኖቼ። ህዝባዊ መንግስት የሚመጣው ፋኖ ስላልን ወይም ያባ ስላልን ብቻ ሳይሆን ፋኖን ያባን ፍኖተ ሳተላይት ሬዲዮን በተግባር በቁሳቁስ በሐሳብ በገንዘብ ከዛም አልፎ አንድ ላይ ተሰልፈን ለመስዋዕትነት ስንዘጋጅ ብቻ ነው። ፋኖ በለው ያባ በለው ሁለቱም ሲኖር ነው አገር የሚኖረው። አገር ሲኖር ነው እኛም እንኖረው። ድል በትግል እግዚአብሔርን እናመሰግናለን። ከዚራ ከቺካጎ
መንግስቱ ኃይለ ማርያም ሲፈረጥ ሰራዊቱ አውራን ዳጣንብ አገር መጠበቅ ትቶ ተበተነ። ጠባቂ ያጣችው ኢትዮጵያ በሻቢያ ኤርትራን ተቀማች። አዲሱ ብልጣብልጥ መሪ ነኝ ባዩ
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች በሙሉ ሰላምና ጤና ለሁላችሁም ይሁን። በፍኖተ ሬዲዮ የሚቀርበው ዝግጅት የኢትዮጵያን ተጨባጭ ሁኔታ ከግምት ውስጥ ያስገባና በሐቅ ላይ የተመሰረተ ነው። የነግበኔ በሂልን በደንብ በማስተዋል በሌላ የኢትዮጵያ አካባቢ የሚገኘው ህዝብ ከአማራ ህዝብ ጎን ቆሞ ጠላቶቹን የሚታገልበት ወሳኝ ወቅት ቢኖር አሁን ነው። ውድ የፍኖተ ሬዲዮ ተከታታዮች ወገኖቼ፣ የትግራይ ህዝብ ነጻነት ግንባር የተባለው ጠባብና ዘረኛ ቡድን በመጀመሪያ በትግራይ ጠቅላይ ግዛት ሲንቀሳቀስ የነበረውን ኢሃፓን ከትግራይ ውጡ ከማለቱም በላይ ጦርነት ከፍቶ በድርጅቱ ላይ ጉዳት አድርሷል። ከዚያም በጠቅላይ ግዛት ውስጥ የነበሩ ኢትዮጵያውያን የሚወዱ የትግራይ ሽማግሌዎችን፣ ወጣቶችን፣ ቀሳውስትን፣ በራሱ በወያኔ ውስጥ የነበሩ አባላቱን ስለ ኢትዮጵያ አስተያየት በጥሩ መንፈስ የሚያቀርቡትንና ጥያቄ የሚጠይቁትን ገድሎ በጉድጓድ እስር ቤት አስሮ አጥፍቶና ከድርጅቱ አባሮ ወደ መሃል አገር ሲመጣም ተለጣፊ ድርጅቶችን እነ ባዴንን፣ የኦሮሞ ህዝብ ዴሞክራሲያዊ ድርጅትን፣ የደቡብ ህዝብ ዴሞክራሲያዊ ንቅናቄን መስርቶ በአገራችን የሚገኙ ብሔረሰቦችን በዘር ከፋፍሎ አንድነታቸውን አሳጥቶ ሰብአዊና ዴሞክራሲያዊ መብቶችን ገፈፈ። የአገሪቱን ኢኮኖሚ ዘረፈ። የጎንደርን መሬት ለሱዳን ሰጥቶ የኢትዮጵያን ዳር ድንበር እንዲጣስ አደረገ። ወያኔ ተራዳኪ የሆነው ግራኝ አህመድ በ2010 ዓመተ ምህረት ወያኔን የውድቀት ጠርዝ ላይ አድርሶት የነበረውን የህዝብ አመጽ ቀምቶ በደቡብ የሚገኙ ዞኖችንና ወረዳዎችን በጦር አገዛዝ ስር አድርጎ ጸረ ህዝቡን አባዱላ ገመዳን የክልሉ ምስለኔ በማድረግ ህዝቡን በመከፋፈል ዘረፈ። ብዙ በደልም እየፈጸመ ይገኛል። ከቅርብ ጊዜ ወዲህ በአማራ ህዝብና የኢትዮጵያን ህዝብ አጠቃላይ የመከላከያ ሰራዊትንና የአማራን ህዝብ በተለይ ከወያኔ ጥቃት የተከላከለውን ፋኖን ለማጥቃት ከፍተኛ እንቅስቃሴ በመፈጸም ላይ ይገኛል። ይህን በአብይ ዋና መሪነት በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ወንጀል በጋራ መከላከል ያስፈልጋል። አለበለዚያ ጥቃቱ በአማራ ብቻ የሚቆም ሳይሆን ነገ በሁሉም ኢትዮጵያዊ ላይ የሚቀጥል ይሆናል። ነግበኔ የሚለውን ብሂል እናስተውል። ዘረኝነት መርዝ ነው። ማርከሻውም በኢትዮጵያዊነት ተደራጅቶ በዘረኛው አብይ አገዛዝ ላይ በጋራ አመጽ ማካሄድ ነው። ህዝብ ያቸንፋል፣ እንተባበር ሲሉ መምህር ዳዊት ኑራሞ ከአዋሳ ደብዳቤያቸውን አጠናቀቁ። ወያኔ ተራዳኪ የሆነው ግራኝ አህመድ በ2010 ዓመተ ምህረት ወያኔን የውድቀት ጠርዝ ላይ አድርሶት የነበረውን የህዝብ አመጽ ቀምቶ በደቡብ የሚገኙ ዞኖችንና ወረዳዎችን በጦር አገዛዝ ስር አድርጎ ጸረ ህዝቡን አባዱላ ገመዳን የክልሉ ምስለኔ በማድረግ ህዝቡን በመከፋፈል ዘረፈ። ብዙ በደልም እየፈጸመ ይገኛል። ከቅርብ ጊዜ ወዲህ በአማራ ህዝብና የኢትዮጵያን ህዝብ አጠቃላይ የመከላከያ ሰራዊትንና የአማራን ህዝብ በተለይ ከወያኔ ጥቃት የተከላከለውን ፋኖን ለማጥቃት ከፍተኛ እንቅስቃሴ በመፈጸም ላይ ይገኛል። ይህን በአብይ ዋና መሪነት በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ወንጀል በጋራ መከላከል ያስፈልጋል። አለበለዚያ ጥቃቱ በአማራ ብቻ የሚቆም ሳይሆን ነገ በሁሉም ኢትዮጵያዊ ላይ የሚቀጥል ይሆናል። ነግበኔ የሚለውን ብሂል እናስተውል። ዘረኝነት መርዝ ነው። ማርከሻውም በኢትዮጵያዊነት ተደራጅቶ በዘረኛው አብይ አገዛዝ ላይ በጋራ አመጽ ማካሄድ ነው። ህዝብ ያቸንፋል፣ እንተባበር ሲሉ መምህር ዳዊት ኑራሞ ከአዋሳ ደብዳቤያቸውን አጠናቀቁ። ዝግጅታችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ጋሪ ወደፊት ፈረስ ወደኋላ ፖለቲካ ህዝበኛ የምንላቸው ፖለቲከኞች የሚወስዱት እርምጃ ለሀገሪቷ ያስፈልጋል የተባለውን ሳይሆን የህዝብ ድጋፍ ያስገኝልናል ብለው የሚያምኑትን ነው። እስኪደላደሉ ሰማይና ጨረቃን ሁሉ የርሻ መሬት ልናደርግላችሁ ነው። ወርቅ በመንገድ ይፈሳል ዘይት ቤንዚን አውጣን የማይሉት ነገር የለም። 28 አመታት ይቻገር ሲሉን የከረሙትም በስሟ ኢትዮጵያ ማለትን ይጀምሩና አልፋውም ኢትዮጵያዊነት ሱስ ነው ሲሉ ይደልሉናል። የሚያሳዝነው ጆሮ ሰጥተናቸው ልንበረከክ ዝግጅ ሆነን ራሳችንን ለቀጣይ ባርነት ለመዳረግ ስንቸኩል መታየቱ ነው። ተታለውና በተክለሰውነት ዙሪያ አሜሪካ ባጠነጠነው ፕሮፓጋንዳ ተወዝውዘው እንደ ትላንቱ ሁሉ ነግ ጨቋኛቸው የሚሆነውን ግለሰብ ማወደስና ማድነቅ ሲጀምሩ መለስ ብለው ታሪክን መቃኘት አይፈልጉም። ይህን የሚያሳስባቸውን ይጠላሉ። ያፓ ከቀሰመው ተመክሮና ከተጨባጭ ሁኔታ በመነሳት የማይሆነውን ነገር አይሆንም፣ የማይጠቅመውን አይጠቅምም፣ ጎጂ ጅማሮን ከንቱ ግብዝነትን ለአምባገነንነት መክፈቻ ነው ሲል ብዙዎች ሐሳቡን በማጤንና በመረዳት ፋንታ ማውገዙን መርጠዋል። ላቀረባቸው ሐሳቦች ሆኑ ማጠየቂያዎች ግን ይህ ነው የሚባል ምላሽ መስጠት አልቻሉም። የተባለው ሁሉ ሆድ ሲያውቅ ዶሮ ማታ እንዲሉ ሁሉም የሚረዳው ሐቅ ነውና በተቀነባበረ መልክ የጀመሩት የጥቃት ልፈፋ ግን ምን ያህል እንደዘቀጡ ያሳያል። የኢትዮጵያ ህዝብ 60 በመቶ ወጣት ነው፣ ወጣቱ ደግሞ ድርጅቱን አያውቀውም ይላሉ። ታዲያ ምን ይሁን? 40 በመቶ ካወቀው ይበቃል። የአራት አምስት ሰው ጠባብ ቡድኖችን ጠርቶ እያስተናገደ ያለ ህዝበኛ ቡድን ኢህአፓን አያውቀውም ብሎ ለማግለል መነሳቱ የሚያስቀና የሚያስተዛዝብም ነው። ኢህአፓን ለማግለል ጌቶቹ የወሰኑት የሚለው ስለሚደመጥና ተቀባይነትም ያገኛል በሚል ፍርሃት የተነሳ ለማፈን በተደረገው ውሳኔ መሰረት ነው። የኢህአፓ መርሃ ግብር ያረጀ ያፈጀ ነው፣ ለዘመናችን አይሆንም እያሉም ነው። የኢህአፓ መርሃ ግብር በ1966 እና በ2010 አንድ አይደለም፣ በየጊዜው እንደ ሁኔታው የተሻሻለም ነው። ሁሌም ግን ህዝባዊና ዴሞክራሲያዊ መሆኑን ማንም ሊክደው የሚችል አይደለም። ለዚያውም የትኛው አቋም ነው ጊዜ ያለፈበት? ዴሞክራሲያዊና ሁሉን አቀፍ ሽግግር የሚለው? ዴሞክራሲ ለሰፊው ህዝብ የሚለው? ለህዝብ የሚበጅ ቅይጥ ኢኮኖሚ ያለው? ሉዓላዊነት ለኢትዮጵያ የሚለው? የህግ የበላይነትና ፍትህ የሚለው? የነሱስ መርሃ ግብር ማለትም ካፒታሊዝም ተብየው ጮርቃ ልጅ ነው ወይስ የገማ የገለማና ለህዝብ ስቃይ ምክንያት የሆነው? ኢህአፓ ሲመሰረትም አሁንም ዘመናዊ ፓርቲ የህዝብን ፍላጎትና መፈክር አራማጅ ድርጅት ነፃ ኢትዮጵያዊ ድርጅት ነው። ለማንም ባዕድ አገሩን አልሸጠም፣ ቸርቻሪዎችንም አጥብቆ ይዋጋል። እንዳንዳንዶቹ ዋሾች የህዝብ ትግል መራን አራመድን ብሎ ሲዋሽ የሚደመጥ ሳይሆን መሰራት ያለበትን ባለው አቅም ሁሉ ሰርቶ ዛሬ ያለበት ሁኔታ ላመጣው የህዝብ ትግል ግለሰብ ነው የሚሉት ሳይሆን ያቅሙን አስተዋጽኦ አድርጓል። ጋሪውን ከፈረሱ አስቀድሞ የተከሰተው ህዝበኛነት ለአገርና ለህዝብ በቅድሚያ ምን መከናወን እንዳለበት የተነገረውን ሁሉ የሚጻረር ነው። የወያኔ እጅ ያለበት የህዝብ ግድያና በጥበጣ ሰፍኖ ይያለ ይህን ባስቸኳይ ለመፍታት ከመጣር ይልቅ አዲሱ ሹም ዙረትና ሽርሽር በባዕድ አገር የሚኖሩትን ለመደለል ጉዞን ሁሉን የፖለቲካ ስረኛ መፍታትና የህግ የበላይነትን ለማስፈን መጣር ሳይሆን ለወንጀለኞች የምህረት አዋጅን ማጽደቅ መርጧል። እርምጃዎቹ ሁሉ አንገብጋቢና ቀዳሚ ሳይሆኑ ህዝበኝነትን የሚያንጸባርቁ መደለያዎች መሆናቸውን ገና ያልተረዱ ብዙዎች መኖራቸው አገራችን ለቀጣይ ምጽአትና መከራ መዳረጓ ሲያንሳት ነው የሚያሰኝ ነው። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም የተባለውን ዋና የህዝብ ጥያቄ ወደ ጎን ጥሎ የግለሰብ አገዛዝን ያው የምናውቀው ቆሻሻ ቡድንን ቀጣይ ባለስልጣንነትን ለማስፈን መፍጨርጨሩ ቅድሚያ ተሰጥቶት እያየን ነው። ህዝበኞቹ ምክር የማይሰሙ ሆኑ እንጂ በያጋጠሚውና መድረክ በይፋም በሌላም የግንኙነት መንገድ አስቸኳይ ተግባሮች ሊሆኑ የሚገባቸውን ጠቁመንላቸው ነበር። ፈረሱ ከጋሪው መቅደም እንዳለበትም ነግረናቸው ነበር ማለትም ይቻላል። አንደኛ፣ ሁሉን የፖለቲካ ስረኞች ዓለምንም ቅድመ ሁኔታ መፍታትና የህዝብን መብት የሚጻረሩትን አዋጆች ሁሉ መሻር። የምህረት አዋጅ ያጸደቀ ፓርላማ ተብዬ ተቋም ለዚህ ውሳኔ ጊዜ ሊያንሰው አይጠበቅም። ሁለተኛ፣ ህዝብ የጠላቸውን ብሔረተኛ ገለባ ቡድኖችና ግለሰቦች ጋብዞ አስተናጋጅና የፈሰሰ ቡና ጠራጊ ከመሆን ሀቀኛ አገር ወዳድ ኃይሎች ሁሉ ከቱሉ ፎርሳ እስከ መዋንበሳ ቀርቦ ሁሉን አቀፍ የሽግግር ሂደት ለመጀመር በትኩረት መጣር። የሽግግርን አስፈላጊነት ይዘት አሳጥቶ በነሊንጮ አጥፊ ምክር መሰረት በያዝነው መንገድ ሽግግር ይመጣል ማለቱን ባስቸኳይ ትቶ ግለሰብን እንዳሸጋጋሪ ማቅረብን፣ ማንንም ድርጅት በባዕድ ትዕዛዝ ለማግለል ሳይሞከር ሁሉን አቀፍ ሽግግርን በአቋራጭ አስወግዶ በህዝበኛ መንገድ መፈክሩን ቀምቶ ግን በተግባር የሰለቸንን አገዛዝ እድሜ ለመስጠት እየተጣረ ያለው ሁሉ ከንቱ ነውና ማብቃቱ የሚመረጥ ይሆናል። የሀገራቸው ጉዳይ ከሚመለከታቸውና ለህዝባዊና ሰላማዊ ሽግግር አስፈላጊ የሆኑትን ኃይሎች ከማነጋገር ፋንታ ጭብጨባን መሻትና ይመቹናል የሚባሉትን ያውም ብሔር ነክ ቡድኖችን ብቻ ቅድሚያ መስጠት በጣም ስህተት ነው። ከህዝብ ኃይሎች ጋር መቆም ለለውጥ ሂደቱም ዋስትናና ጉልበት እንደሚሆን መገንዘቡ ይገባል እንጂ አገዛዙና ስርዓቱ ሳይነካ የራስን ብሔረሰብ ሰዎች መሾም ላይ ማተኮሩ ፋይዳ አይኖረውም። ይበልጥ ግጭትን አስከትሎ የጨነቀው ከወያኔም እንዲጠጋ ይገፋል እንጂ ጠቀሜታ የሌለው ጠባብና ጎጂ ስምሪትም ነው። የኢትዮጵያን ውስብስብ ችግሮች በሰላምና በውይይት ለመፍታት መጣር ያሻል እንጂ በግለሰብ እና በተወሰነ ቡድን ሊፈታ የሚችልም አለመሆኑን መገንዘብ መቅደም ያለበት ግንዛቤና ብልህነት ነው። ለኢትዮጵያ ደግ ከሚመኝ ሁሉ የስልጣን ጥሜት ካላወረው ሁሉ የሚጠበቅ ነው። ሶስተኛ፣ የህዝባችንን ችግርና ስቃይ ለማስወገድና ድህነትን ለመቋቋም እርምጃ መውሰድ መጀመርን፣ ተገቢ የኢኮኖሚ አቋሞችና አዋቂዎችን አማክሮ መያዝን፣ አገርን ለባዕድ ገልቦ ማቅረቡን ማቆምን፣ የኑሮ ውድነትን መቅረፍን ማስቀደም ያስፈልጋል። የአዲሱ ሹም የኢኮኖሚ ፖለቲካ አንዳንድ ዶላር አዋጡ ብር መቀየርና ያው ህዝብን ዘረፋ ማጧጧፉ እንጂ ቀናና የተጠና ባለመሆኑ ጉዳት እያደረሰ ነው። ሁሉን አውቃለሁ ማለትና በጸረ ኢትዮጵያ ባዕዳን ምክር መቃኘቱን መተው አስፈላጊ ነውና ይህንንም መረዳት ያሻል። نزين كدامير مجاوش لموسد حقا نانا مولو ترس كالا يندق فو يتبقان فكوس لياوطا يمماي فلق يلن بلن مامنون المرطادن كاتتك علاونا اغراوي هزباتشنن كمي ملسكت سياكي وشوطا سنل دقمو درجتاتشنن بمي ملسكت يتوسدو اقام هكاومون اندن نسما يميقا فاقفانو عندم يها باي politيكا سرنيال تفتام ويم سلهوني تاچو يتستطى منم غلطا يلم አዲሱ ሹም የመለስ ዜናዊን አቋም ጠብቆና ተከትሎ ስለይሃፓ ላይናገር ላይጋገር ምሎ ተገዝቶ በመገኘቱ ከድርጅቱ ጋር አሜሪካ ባዘዘው መሰረት ምንም የይፋ ግንኙነት ማድረግን አልፈለገም ያለን ህዝባዊ ድርጅት የለም ማለቱና ለአሜሪካ የሚጠቅመውን የማግለል አቋም ማያዙ ለህዝብና ለሀገር የማይጠቅም መሆኑን ለማስረዳትም ጊዜን አናጠፋም አገራችንን ለሻቢያና ለባዳን ከፍቶ የመስጠቱ አቋምም ቢቆም ቢለወጥ ይመረጣል ያልነውን እንደ ጸረ ሰላም ጸረ ኤርትራ በመውሰድ የተከፈተው ዘመቻ በሻቢያ ደጋፊዎችም እየተሰራጨ ያለው ቢቆምም የሚመረጥ ይሆናል ዛሬም ነገም ጫጫታና የህዝበኞች ጥቃት ሳያግደን የህዝባችንን አንገብጋቢ ጥያቄዎች ምላሽ ለማስገኘት መዋደቃችን የሚያቆም አይደለም ያፓን ለማጥፋትና ከህዝብ ለመነጠል ያለፉትም በትኩረት ሞክረውት ያልተሳካ ጉዳይ ነው ድርጅቱ ከህዝብ ጎን ሆኖ ትግሉን የሚቀጥል ከመሆኑ ባሻገር የትግሉም ተመክሮ ቀላል ሚዛን የሚፈጠው አለመሆኑን ማወቅ የሚበጅ ይሆናል ሱዳን ሰባል ኬር የሚላስ አበባ ከጧት እስከ ኩለቀን ደምቃ ታብብና በተሰዓት ድራሹ አይገኝም አሜሪካዊው አን ዋርሆል ደግሞ እያንዳንዱ ሰው በሆነ ወቅት 15 ደቂቃ ዝና መድረክ ሊያገኝ ይችላል ብሏል ያዙልቀቁን ያሉ ቡድኖችና የፖለቲካ ሰዎች ድራሻቸው ሲጠፋ ደግመን ደጋግመን ያየነንና ከሰፈነው ጫጫታ ባሻገር ብልጭ ብልጭ የሚለውን ዘላቂ ሀቅ የማየቱ ልምዱም ችሎታውም አለን ብዙዎቹም ቢኖራቸው ምንኛ ባማረ ብዙዎቹም ከግርግሩ የሚያተርፉትን ቀማኛዎች አውቀው ቢገኙ ምንኛ በተጠቀሙ ለህዝብ የሚበጅ ሁሉን አቀፍ የሽግግር ሂደት ይቅደም ሁሉም የፖለቲካ እስረኞች ይፈቱ ጸረ ወያኔ ትግላችን ተፋፍሞ ይቀጥል